ቀጥሎ የምትሰሙትን ነጻነት ለኢትዮጵያ ሬዲዮ ፕሮግራም የሚያቀርብላችሁ ነጻነት ለኢትዮጵያ ነው።
ይህ ነጻነት ለኢትዮጵያ ራዲዮ ነው። ነጻነት ለኢትዮጵያ ራዲዮ ዘወትር እሁድ እንደ ኢትዮጵያውያን የሰዓት አቆጣጠር ከ7 ሰዓት እስከ 8 ሰዓት በ11:20 AM መካከለኛ ሞገድ ከWUST ራዲዮ ጣቢያ ጋር በመተባበር የሚያቀርበውን የአማርኛ መርሃ ግብር እነሆ ማሰማት ይጀምራል።
ሳምንታዊ የአክብሮት ሰላምታችን ከዚህ ከነጻነት ለኢትዮጵያ ራዲዮ ይድረስልን። መልካም ቆይታ እንዲሆንላችሁም ምኞታችን ነው።
ይህ የነጻነት ለኢትዮጵያ መድረክ ለኢንፎርሜሽንና ለሀገራዊ ስሜት መጠበቂያ የተቋቋመና ይህንንም ተልኮን ያከናወነ ይገኛል። ይህ ድምጽ ይመድረክ የስካውን ጉዞ የተሳካውና ባየር ሞገድ ሳምንት እስከ ሳምንት ሊደርስ የቻለው በተባበረ ድጋፍ ነው። በርሶ መድረኩ እንደሆነ ባመኑ ኢትዮጵያዊ ድጋፍና እርዳታ ወጣውረዱ ቢከፋ የድጋፉ መጠን ቢጠብ ቢሰፋ ክፉና ደግ የታለፈው ነጻነት ለኢትዮጵያ ሳምንት እስከ ሳምንት ሊደመጥ የበቃው አሁን በርሶ ያልተቋረጠ ድጋፍ ነው።
ዛሬም ይህ ድጋፍ ይጠየቃል። ይህ አንድ ሰዓት ድምጽ ቀጣይነቱን ጠብቆ እንዲኖር መድረኩ የኢትዮጵያዊነትን ቀንዲል ያበራ የሐሳብ ገበያነቱን እንዲቀጥል ይህ የነጻነት ለኢትዮጵያ ራዲዮ እርዳታውን ይጠይቃል። የተቋቋመበት ዓላማ ከስሙ ወይም ከመጠሪያው ጋር የተቆራኘ ከቶውንም ገላጩ ነው። ዛሬ ያለውን የሀገራችን ሁኔታ በቅጡ ከመገንዘብ የመነጨ የቆምንለትንም ዋና ግብ አመልካችም ነው። ነጻነት ለኢትዮጵያ ዛሬ ያለው ዘረኛና አምባገነን ስርዓት ተወግዶ ለኢትዮጵያና ለኢትዮጵያውያን የነጻነት ጅምር እንድትወጣ የምንመኘው ብቻ ሳይሆን የምንታገልለት ለዚህም ብለን ያቋቋምንበት ምክንያት ይህ የነጻነት ለኢትዮጵያ የርሶን ያድማጫችንን ድጋፍና ትብብር እንሻ።
ከቤታችሁ ሰንበቱን ተንተርሳችሁ ማድስ ትቋደሱ ደርሰን ከሆነ የሚወዱት ሲበሉ ይደርሳል ይባላልና ተወደድን ብንል ክፋት የለውም ኩራታ አጥቃን እንጂ። በመንገድ ላይ ሆናችሁ ከቤተ ጸሎት ወይም ከሌላ ቦታ እየተጓጓዛችሁ የምታደምጡንም ትኖራላችሁ። ከስራ ላይ ሆናችሁም የምትከታተሉን በድረገጽ ሰዓቷን ጠብቃችሁ ከፈታችሁም ታዳሚዎችም አትጠፉም።
ሳምንት እስከ ሳምንት ደፋ ቀና ብለን ለዚህ አንድ ሰዓት ዝግጅታችን ስንመጣ አንዷም ደቂቃ በከንቱ እንዳትጠፋ እንሻለን። ቁም ነገሩም ለዛና ወዘና የተላበሰ አቀራረቡም እንደተጠበቀ ሆኖ እስከ 2 ሰዓት ድረስ አብረን እንቆያለን።
ከሁሉ ግን ቀዳሚው መሰናዶ ደግሞ ዜና ነው። አጠር ብሎ ሚዛን የሚደፉትን አካቶ እነሆ ይቀርባል። መልካም ቆይታ ይሁንላችሁ።
አዲስ ዙር የጋዜጠኞች ስር ተጀመረ። ዓለም አቀፍ ተቃውሞ ገጥሞታል። የህዋት ኩባንያ ለኢትዮጵያ ኢኮኖሚ የተሰጠ ጸጋ ነው ሲሉ ስብሐት ነጋ ተናገሩ። የምግብ ዋጋ ንረት 40% ደረሰ የሚሉት የዛሬ ዜናዎች ርዕሶች ናቸው። ቀሪዎቹን ከድርድሩ ጋር ነው። የአዲስ አበባው አገዛዝ በአዲስ መልክ ጋዜጠኞችን ይዞ ማሰር ጀመረ። በዚህ ዙር ለእስር የተዳረጉት 2 ጋዜጠኞች መሆናቸው ተዘግቧል። በቅድሚያ ባለፈው ሰኔ 12 ቀን ከመኖሪያ ቤቱ ተይዞ የታሰረው በአውራምባ ጋዜጣ በአዘጋጅነት የሚሰራው ውብሸት ታዬ ነው። ጋዜጠኛው ውሸት ባለፈው እሁድ መኖሪያ ቤቱ ተከቦ ሲታሰር እንደ ከባድ ወንጀለኛ በማስመሰል የአገዛዙ ታጣቂዎች በአካባቢው ውጥረት ፈጥረው እንደነበርም ለማወቅ ተችሏል። ይህን እስር ተከትሎ በሁለተኛው ቀን ፍትህ ተብሎ በሚጠራ ጋዜጣ አምደኛ በመሆን የምትታወቀውን ወይዘሪት ሪዮት አለሙን ፖሊስ ውስጥ አስሯል። የእስር ድራማውን አስገራሚ የሚያደርገው ፖሊስ ጋዜጠኛዋን በዝግ ችሎት ፍርድ ቤት አቅርቦ የምርመራ ስራዬን አላጠናቀቁም በሚል የጊዜ ቀጠሮ ጠይቆባት መልሶ ወደ እስር ቤት አስገብቷታል። አገዛዙ ጋዜጠኞችን ታትሞ በወጣ ጽሁፍ መክሰስ አልበቃው ብሎ በአሸባሪነት ተግባር መሳተፍ የሚል ክስ ይዞ መምጣቱም ታውቋል። በዚህ በአዲሱ የጸረ ሽብር ህግ መሰረት አገዛዙ በጊዜ ቀጠሮ ብቻ ወይኒ ቤት ሳይልክ እስከ 4 ወር አስሮ ማቆየት ይችላል። በአሸባሪነት አዲስ የክስ ዘርፍ የተከሰሱትን ጋዜጠኞች ቤትን ያገዛዙ ፖሊስ ገብቶ መበርበሩ ታውቋል። ይህን መሰል ክስ ሲቀርብ የስልክ መስመር መጥለፍ፣ የግል ኢሜይል መክፈትና መመልከት፣ ቤታቸውን በፈለገው ጊዜ የመበርበር መብት ተሰጥቶታል። ከህዝብ እይታ ውጪ ሊሰሩ የማይችሉ ጋዜጠኞችን አገዛዙ ሰበብ እየፈለገ ማሰሩ ትልቅ ስጋት ውስጥ መውደቁን ያመለክታል የሚሉ ታዛቢዎችን ቁጥር አበራክቷል። ለዚህም ይረዳው ዘንድ በቅርቡ በፓርላማው በተቃዋሚነት የሚታወቁ ድርጅቶችን አሸባሪ ሲል መክሰሱ ይታወሳል። በተለይም በአገሪቱ አሁን ከተንሰራፋው የግፍ አገዛዝ ለመላቀቅ ታፍኖ የሚገኘው የህዝብ ቁጣ ከዛሬ ነገ ሊገነፍል ይችላል በሚል ብርቱ ስጋት ተጠምዷል የሚሉ ወገኖች በስተዋል። ይህ በእንዲህ እንዳለ መቀመጫው ኒውዮርክ የሆነው ዓለም አቀፉ የጋዜጠኞች መብት ተከራካሪ ሲፒጄ የጋዜጠኞቹ መታሰርና በሽብር መወንጀላቸው እጅግ እንዳሳሰበው አስታውቋል። ጋዜጠኞቹም እንዲፈቱ ጠይቋል። በኢንዳውመንት ስም የተቋቋመውና ንብረትነቱ የትግራይ ነጻ አውጪ ድርጅት ህወሓት የሆነው ኤፈርት ለኢትዮጵያ ኢኮኖሚ የተሰጠ ጸጋ ነው ተባለ። ይህን የተናገሩት የህወሓቱ የጡት አባት በመባል የሚታወቁት ስብሐት ነጋ ናቸው። ስብሐት ኤፈርት የተመሰረተው ህወሓት በትጥቅ ትግል ዘመን ባለፈው ባፈራው ሀብት ነው ሲሉ ገልጸዋል። ይህ ሀብት እንዴት እንደተገኘም ሲገልጹ በተለያየ ንግድ ብለዋል። ህወሓት በወቅቱ እርሻ ነበረው፣ መርከብ፣ ሆቴልና ቤቶችም የገቢ ምንጮቹ መሆናቸውን ገልጸዋል። ስልጣን ሲይዙም ይህን ገንዘብ ሀገር ውስጥ ስራ ላይ እንዳዋሉት ይህም በእነሱ ለጋስነትና በጎ አሳቢነት ሆኖ እንጂ በተለያዩ ሀገራት ስራ ላይ ሊውል ይችል ነበር ሲሉም ተናግረዋል። ይህም የህወሓት ለጋስነት የኤፈርትን መዋለ ንዋይ በሀገር ውስጥ እንዲያገለግል አድርጎታል ያሉት ስብሐት በትላንትናው መግለጫቸው ህወሓት በኤፈርት ስም ከሀገሪቱ ባንክ ስለወሰደው ገንዘብ ግን ምንም ሳይጠቁሱ አልፈዋል። በኤፈርት ስር የሚገኙ የተለያዩ ድርጅቶች ያላቸውን ፖለቲካዊ ከለላ በመጠቀም ሌሎች ተፎካካሪ ተቋማትን ከገበያ ማስወጣታቸው ይታወቃል። ምንም እንኳ ስብሐት ነጋ የኤፈርት ገንዘብ የግላችን ነው ቢሉም ከፍተኛ መጠን ያለው ገንዘብ ያለመያዣ ከኢትዮጵያ ንግድ ባንክ ከመውሰዱም በላይ መክፈል ባለመቻሉ በመንግስት ውሳኔ መሰረቱ ዘግይቶ መደመጡ አይዘነጋም። ከዚህ ጋር በተያያዘም አንድ የንግድ ባንክ ስራ ኃላፊ ራሳቸውን ማጥፋታቸው ይታወሳል። ይበንድ እንዳለም የህወሓት መሪዎች እንደ በፊቱ ሁሉ አሁንም በተለያዩ ሀገራት በግለሰቦች ስም ከፍተኛ ሀብት እንዳላቸው ተደጋግሞ መዘገቡ የሚታወስ ነው። በኢትዮጵያ እየተባባሰ በመጣው የዋጋ ግሽበት በምግብ ንግድ ዘርፍ የ40% ብልጫ መታየቱ ተገለጠ። በአጠቃላይ ለሚወሰነው የዋጋ ግሽበት እንደ ትልቅ ግብዓት የሚታየው የምግቡ ዘርፍ ከያዝነው አዲሱ የኢትዮጵያ በጀት ዓመት ማለትም ከአንድ ወር በማይበልጥ ጊዜ ውስጥ ብቻ የታየው ለውጥ ከፍተኛ ነው ተብሏል። ይህን የዋጋ ግሽበትን ተከትሎ በሀገሪቱ የሚታየው ኢኮኖሚያዊ አዝማሚያ አስፈሪ መሆኑን በመጥቀስ ጥያቄ የቀረበላቸው የአገዛዙ የኢኮኖሚና የገንዘብ ሚኒስትር እንደተለመደው ጉዳዩን አቃለውታል። ምንም እንኳ አሉ ባለስልጣኑ ምንም እንኳ ግሽበቱ ቢያየልም ባለ ሁለት አሃዝ የኢኮኖሚ እድገት እያስመዘገብን ነው ሲሉ በሀገሪቱ ስር የሰደደውን ችግር ለማጣጣል ሞክረዋል። በአሁኑ ወቅት ያለው መረጃ እንደሚያሳየው በከተሞች የሚኖረው ህዝብ በቀን አንድ ጊዜ መመገብ የማይችልበት ሁኔታ ተፈጥሯል። በዚህ ረገድ የራሱ የአገዛዙ የማዕከላዊ ስታቲስቲክስ ቢሮ ያወጣውን ሰነድ ዋቢ በማድረግ የታየውን ግሽበት በማስመልከት ባለፈው ሳምንት መዘገባችን ይታወሳል። በመጨረሻ በአንጻር ከሚፋለሟቸውና ተቃዋሚዎቻቸው በተተኮሰ ጥይት ተመተው ተገደው ከሀገር የወጡት የየመኑ ፕሬዝዳንት አሊ አብደላ ሳላ በዚያ በወጡበት ቢቀሩም በሀገሪቱ ሰላም የመምጣቱ ጉዳይ አጠራጣሪ እየሆነ ሄዷል። ለየመን ቀውስ መባባስ ምክንያቱ በተፋላሚዎቹ መሀል የሚካሄደው ውጊያ አለመብረዱ ነው ተብሏል። የሰሜን አፍሪካን የለውጥ አብዮት ተከትሎ የፈነዳው የለውጥ እንቅስቃሴ በፕሬዝዳንቱ እምቢተኝነትና በወሰዱት የኃይል እርምጃ መጓተቱ ይታወሳል። ምንም እንኳ ሳላ ለሕክምና ሳውዲ ቢገቡም የመመለሳቸው ጉዳይ አጠራጣሪ ከመሆኑ አልፎ የማይታሰብ ሆኗል። ይሁንና በየመን እስካሁን የሚፈለገው ሰላም አልመጣም። በአሁኑ ወቅትም በአገሪቱ ሰላም አለመምጣቱ ብቻ ሳይሆን በሰላማዊ ዜጎች ላይ እየደረሰ ያለው ጉዳት አሳሳቢ ደረጃ ላይ ደርሷል ተብሏል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤትም ሁለቱም ወገኖች ሰላም የሚመጣበትን መንገድ እንዲሹ አስቸኳይ ጥሪ አስተላልፈዋል። ከዚሁ ከየመኑ ቀውስ ጋር በተያያዘ ኢትዮጵያውያንን ጨምሮ በዚያ የሚገኙ በርካታ ስደተኞች ለችግር መጋለጣቸው ይታወቃል። በአሁኑ ወቅትም የመንግስታቱ ድርጅት ከፍተኛ የስደተኞች ኮሚሽን በዚያ የሚገኙ ስደተኞችን ወደ ሀገራቸው የመመለስ ስራ መጀመሩም ተዘግቧል። አድማጮች ለዛሬ ያልናቸው እነዚህ ነበሩ።
የዶክተር ሳለስላሴ አሪያ የጥርስና አፍክምና ክሊኒክ የድድመም በድድና በጥርስ ዙሪያ በሚገኛት እንት ላይ የሚከሰት በሽታ መሆኑን ያውቃሉን? ካልታከሙት ጥርሱን አቅፎ ደግፎ የሚይዘውን ለድድ ወድጋፍ የሚሰጠውን አጥንትም በማጥባት ጥርስን ያረግፋል። የድድመም ከልብመም ከስትሮክ ከስኳር ጋር የተሳሰረ መሆኑንስ ያውቃሉን? ሳምባ ጋር የተያዘ ህመሞችን ስለማባባሱ። ነፍሰ ጡር ሴት ላይ ደግሞ ቀኑ ያልደረሰ ወይም ያልደረሰች ክብደቱ ከተለመደው ያዘቀዘቀ ልጅ መውለድ ስለመከሰቱስ። የድድመም ምልክቶች በጥቂቱ የቀላና ያበጠ ሲፍቁት ወይም ሳይፍቁት የሚደማ የሚያሳክክ ከጥርስ በላይ የሚሸሽ ድድሩ ያልሆነ ትንፋሽ ከጊዜ በኋላ የሚዘረዘሩ ጥርሶች የሚሉት ይገኙበታል። የድድመምን ለማስወገድም ሆነ ለመታከም በየስድስት ወራቱ ወደ ባለሙያው ሐኪም ብቅ ማለት ይገባል። የዶክተር ሳለስላሴ አሪያ የጥርስና አፍክምና ክሊኒክ ማንኛውንም አይነት የጥርስ ህክምና አገልግሎት ከመስጠቱም በላይ ዴንታል ኢምፕላንትና ብሬስ ክፍያውን በየወሩ ለአከፋፈል አመቻችቶ አገልግሎት ይሰጣል። ዘመኑን ቴክኖሎጂ በመጠቀም በሌዘርና በዲጂታል ካሜራ የተደገፈው አገልግሎቱም ልዩ ያደርገዋል። ዶክተር ሳለስላሴ አሪያ የአካደሚ ኦፍ ጀነራል ዴንቲስትሪ ፌሎና የአሜሪካን አካደሚ ኦፍ ኢምፕላንት ዴንቲስትሪ አሶሺየት ፌሎ ናቸው። የክሊኒኩ አድራሻ 7676 ኒው ሃምሽር አቨኑ ሜሪላንድ። ስልክ ቁጥር 301-439-3917። የስራ ሰዓት ዘወትር ሰኞ እስከ ሐሙስ በዚህ ሰዓት አቆጣጠር ከ9 AM እስከ 5 PM፣ ዘወትር ቅዳሜ ከ8 AM እስከ 1 PM ድረስ ይሆናል። በድጋሚ ስልክ ቁጥራችን 301-439-3917 የዶክተር ሳለስላሴ አሪያ የጥርስና አፍክምና ክሊኒክ።
የተከበረች ዳኛ ብርቱካን ሚደክሳ፣ በክብር እንግድነት የምትገኝበት የኢትዮጵያዊነት ቡድንና ቅርስ ማህበረሰብ ኢትዮጵያን ሄሪቴጅ ሶሳይቲ ፌስቲቫል ከጁን 30 እስከ ጁላይ 3 2011 ዋሽንግተን ዲሲ ይካሄዳል። ባህላዊ ዘፈን ኤግዚቢሽን፣ የእግር ኳስና የሩጫ ውድድር፣ የህፃናት መዝናኛና ሌሎችም ይካሄዳሉ። ጁላይ 2 ቅዳሜ ምሽት የቁንጅና ውድድር ይደረጋል። ቦታው ጆርጅ ታውን ዩኒቨርሲቲ 37ኛ እና ኦ ስትሪት ኖርዝ ዌስት ዋሽንግተን ዲሲ 20057። ስልክ ቁጥር 202-466-1677 ወይንም 404-454-8000። በተጨማሪም www.ethiopianheritagesociety.org ይመልከቱ። የኢትዮጵያ ውርስና ቅርስ ማህበረሰብ ኢትዮጵያን ሄሪቴጅ ሶሳይቲ በሰሜን አሜሪካ። Thank you.
የባቲ ሬስቶራንት ዘወትር አርብ፣ ቅዳሜና እሁድ በታዋቂ ሙዚቀኞች ደምቆ ተገልጋዮችን ማስተናገዱን ያውቃሉን? የሳክስፎኑ ንጉሥ ቴዲ ምትኩ፣ የትዝታው መኮንን ጌታቸው ካሳ፣ ዝነኛውና አንጋፋው ተሾመ ምትኩ፣ ፐርከሽኒስት ዘውድነህ በጥዑም ዜሞቻቸው ያስደስቷቸዋል። እነዚህ ታዋቂ የሙዚቃ ሰዎች ለሰርግም ይሁን ለተለያዩ ዝግጅት በተመጣጣኝ ዋጋ ሊያዝናኗችሁም ተዘጋጅተዋል። ስልክ ቁጥር 301-675-4646 ወይም 202-290-1314 ይደውሉ። የባቲ ሬስቶራንት።
Page to Utah. Oh, to Utah. በቅናሽዋ አዲስ መኪና የሚገዙበት ቦታ ቶዮታ። አዎ፣ በዚህ በበጋ ወቅት የመኪናውን መስታወት ዝቅ አድርገው ለብ ያለውን አየር እየሳቡ ለመደሰት ቶዮታ ይመረጣል። በተንጣለለው አስፋልት ሳይነቀነቅ ሳይወዘወዝ በምቾት ይዞ የሚጓዝ ውበትና ጥንካሬን ያዋሃደ የእኛ ሰው የለመደው የእኛን ሰው የለመደ ቶዮታ ነው። ከቢልቤጅ ቶዮታ ዛሬውን ይውሰዱ ይሎታል። ማናጀር አቶ ዮሴፍ ፋንታና የሽያጭ አማካሪዎቹ አቶ ንጉሴ ደምቦባ፣ አቶ ሻኖ ለማና አቶ አብይ ተፈሪ ለሀገር ልጅ የመጨረሻውን ቅናሽ ዋጋ በመስጠት ይታወቃሉ። እናም በቀጥታ ከነሱ ዘንድ ሂዱ። የታሉ የሀገሬ ልጆች ይበሉ፣ ቅናሹን ከነሱ ያገኛሉ። አዎ፣ በዝቅተኛ ፋይናንስ የአዲስ መኪና ባለቤት ለመሆን ቢልፔጅ ቶዮታ ዛሬውኑ ይደውሉ ወይም በአድራሻው 2923 አናንዴል ሮድ Falls Church, Virginia, Bill Page, to Utah, Bucky Malu. Selku, 703-532-8800. 703-532-8800. Aho, Bill Page, to Utah. Yagar Lijal Inta, to Utah.
ኑ መርካቶ የሎቶች
ኑ መርካቶ
የፈለጉትን ለመሸመት
ኑ መርካቶ
የፈለጉበት ቦታ ለመድረስ
ኑ መርካቶ
ድርጅቱን ከውቅና ጣራ ላይ ለማድረስ
ኑ መርካቶ
አሁን ኑ መርካቶ የሎቶች
አሜሪካ እንግድነት ቀረ ይሉታል።
ማን ምን ተገኘና?
ኑ መርካቶ የሎፔጅ ለርሶ የሚያስፈልጉትን መረጃዎች የነጋዴዎችን መንግስታዊ ሆኑና መንግስታዊ ያልሆኑ ድርጅቶችን ካሉበት ስፍራ ሙሉ መረጃቸውን ይዞ ከተብ።
ምን አልሽ? ኑ መርካቶ?
አዎ፣ ኑ መርካቶ የሎፔጅ።
ቤት ለመግዛት ለመከራየት
የመኪና አጣጣውን ለመጨረስ
የጉዞ ወኪል ቢያስፈልጎት
የህግ ባለሙያ ቢያሻው
የውበት ሳሎኖች በአቅራቢያው ለማግኘት
ለነሱ ብቻ የተለያዩ ተቋማትና የመዝናኛ ስፍራዎችን
የእምነት ስፍራዎችን የተለያዩ ሚዲያዎችን ከነ ሙሉ መረጃዎች ኑ መርካቶ ላይ ያገኙዋቸዋል።
ኑ መርካቶ የሎፔጅ።
ለመሆኑ ለኔ ለንግዴ ምን ይጠቅመኛል?
አዎ፣ ለርሶ ድርጅቶን ለማስተዋወቅና ከውቅና ጣሪያ ላይ ለመስቀል ካሻው ኑ መርካቶ የሎፔጅ አለሎ።
ማን ያሳየኛል? አረቆዬ ታገኘዋለሁ።
ኦ እሱ እኮ ድሮ ቀረ። ኑ መርካቶ የሎፔጅ ስፍራና ጊዜ አውስነው። በየትኛውም ቦታ ስልኮን በመጠቀም www.numercato.com በማለት አሊያም በስልክ ቁጥር 1-888-884-5726 ልድገምልዎ 888-884-5726 በመላው አሜሪካ ውስጥ ያገለግሉታል። ሙሉ መረጃውን ስንተው ብሎ ይቀርብልዎታል።
ኑ መርካቶ አልሽ?
አዎ፣ ኑ መርካቶ የሎፔጅ።
በትክክል ይሄ ነው ምርጫዬ።
አዎ፣ ኑ መርካቶ የሁሉም ምርጫ ነው።
አዎ፣
በኑ መርካቶ መረጃው ሙሉ።
መልካም ዜና። አድማስ የጉዞ ወኪል ለመላው ወገኖቻችን አሁንም ለአዲስ አበባ ደርሶ መልስ ልዩ የቲኬት ዋጋ ቅናሽ በኢትዮጵያ አየር መንገድ ያለን መሆኑን በደስታ እንገልጻለን። በእናንተ ያላቋረጠ ድጋፍና የጉዞ ፍላጎት አድማስ የጉዞ ወኪልን በሚሰጠው አገልግሎትም ሆነ የዋጋ ቅናሽ ከመቼውም በበለጠ አሻሽሎታል። ከልብ እናመሰግናለን። እንደተለመደው አሁንም ለደንበኞቻችን ከምንሰጣቸው አገልግሎቶች በከፊል ቲኬቶችን ወዲያውኑ ሰርተን እናስረክባለን። ክፍያዎችን በካሽ በቼክና በክሬዲት ካርድ እናስተናግዳለን። ዮሐናው እና አየር መንገዶች ታላቅ የቲኬት ቅናሽ ዋጋ አለን። ወደ አፍሪካ፣ መካከለኛው ምስራቅ፣ አውሮፓ እና እስያ ቅናሽ እንሰጣለን። ለሰርግና ለልዩ ልዩ ጉዳዮች በቡድን ለሚጓዙ ልዩ ቅናሽ እንሰጣለን። ለመብረር ሲያቀዱ ለቅናሽ ዋጋና ለተሻለ አገልግሎት አድማስ የጉዞ ወኪል ይሁን ምርጫው። በቅርቡ ይጎብኙን ወይም ደውለው ያናግሩን። በስራችን ይኮራሉ፣ በመስተንግዷችን ይደሰታሉ። አድራሻችን ከሲልቨር ስፕሪንግ ሜትሮ ጣቢያ ባሻገር አድማስ የጉዞ ወኪል 8401 ኮልስቪል ሮድ ሜትሮ ፕላዛ ቁጥር 1 የቢሮ ቁጥር 5 ሲሆን ሲልቨር ስፕሪንግ ሜሪላንድ 20210 ሲሆን ስልክ ቁጥራችን 301-588-7696 ፋክስ 301-588-7699 ቶል ፍሪ 1-866-588-7696 አድማስ የጉዞ ወኪል።
በቅርብ ቀን ለአንባቢያን የሚቀርብ መጽሐፍ ለፍቅር የተከፈለ በሚለው መጽሐፉ የአንባቢን ቀልብ የሳበው ደራሲ አበበ አምዴ ዛሬ ደግሞ በኩል ልጆቿ ክብሯን ጥቅሟን ያጣች ሀገር በሚል ርዕስ አዲስ መጽሐፍ ይዞ ቀርቧል። ወያኔና ሻቢያ ኩል ልጆቿ 3000 ዘመን ታሪኳን ሲንዱ፣ የአፍሪካ ሀገር መሪ ሀገርነቷን ሲያቃልሉ፣ ህዝቦቿን ሲንቁ፣ ክብሯን ዝቅ ሲያደርጉ ቆይተዋል። ጥቅሟንም በተመለከተ አንድነቷን ንደው፣ ዳር ድንበሯን ቆርሰው፣ ባህሯ በሯን ዘግተው፣ አለኝታዋን ሁሉ ለሌላ አሳልፈው ሰጥተዋል። ሀቀኛ ልጆቿ የሀገራቸውን ክብርና ጥቅም ከነበረበት ቦታ ለመመለስ ከሻቢያና ወያኔ ጋር በሀገር በውጭ ሀገር የተጧጧፈ ትግል እንዳደረጉ ወደፊትም እንደሚያደርጉ ይህ መጽሐፍ ያሳያል። የነኚህ ካዲዎች ህብረት ተንፍሶ ወደ ህሊናቸው እስካልተመለሱ ድረስ ትግሉ የሚቀጥል መሆኑን ያመለክታል። የአንድነት ወገን የሆነ ሁሉ ይህን መጽሐፍ ሊያነበው ይገባል። ኢትዮጵያ ለዘላለም ትኖር።
ሶሎ የቤትና የሆቴል ዕቃዎች አቅራቢ ድርጅት የረጅም ጊዜ የሥራ ልምድ ያላቸው ባለሙያዎች የሚገኙበት ለቤቶ ይሁን ለሆቴል ቤቶች አሮጌ ነባር ዕቃዎችን በጥንቃቄ አስወግዶ በአዳዲስና በምርጫው በተሰሩ ዕቃዎች የሚተካ ድርጅታችን አገልግሎትን ይጠቀሙ ዘንድ ጥሪ እናቀርባለን። በ6995 ዋሽንግተን ቦልቫርድ ኤልክሪጅ ሜሪላንድ ላይ ይገኛል። ቢሮአችን ያሻውትን የመረጡትን ከደጃፎ ይዘን በቀጠሮ ከች እንላለን። የሆቴል ቤት ዕቃዎችና አይነት በአይነት በምርጫ ካታሎግ መሰረት እናቀርባለን። ይደውሉልን። ስልክ ቁጥራችን 410-540-9929 ደግሞ አለው 410-540-9929 ሶሎ ፈርኒቸርና ሊኩዲተር።
አድማጮቻችን ከመግቢያችን ተናግረን ነበር ዛሬ እርዳታ የምንሰበስብበት አብይ ዝግጅት ነው። እንደምታውቁት እዚህ የራዲዮ ህልውና ከናንተ እርዳታ ጋር በእጅጉ የተቆራኘ ነው። አሁንም ድረስ ስልካችንን ስንሰጥ ቆይተናል። ወደ ኋላም እንዲሁ አበበ የአዲስ ድምጽ አዘጋጅ ጋር እንዲሁ ይታድርገን ስለምንረዳዳበት ሁኔታ እንነጋገራለን። እስከዛው ድረስ ግን ስልክ መደወል ቃላችሁን እንድትሰጡን ነው የምንጠይቀው። ስልክ ቁጥራችን በድጋሚ እናገራለን 301-526-7436
ቀደም ሲል ሃይላንድ ካፌ በመባል የሚታወቀው አሁን ሃይላንድ ካፌና ሬስቶራንት በአዲስ መልክ ተደራጅቶ የተገልጋዮችን ፍላጎት ለማርካት ተዘጋጅቶ እንደገና መጣ። በሞቀው በደመቀው የሜሪላንድ ሲልቨር ስፕሪንግ ከተማ በ8200 ፌንተን ስትሪት የሚገኘው ሃይላንድ ካፌና ሬስቶራንት የኢትዮጵያንና የአሜሪካን የተለያዩ ጥዑም ምግቦችን በባለሙያ አዘጋጅቶ ያቀርባል። ለቁርስ፣ ለምሳ፣ እራት ዘወትር በራችንን ለእንግዶቻችን ድርጅት ገፍቶ ይጠብቃል። እጅ የሚያስቆረጥሙ ምግቦቻችን ዝናን አትርፈውልናል ይላል። በተለይ የቋንጣ ፍርፍራችን ተወዳጅነትን አትርፏል። ለልጆች የተዘጋጁ በሜኗችን ተካቷል። ምሳ ለህፃኖች ስፔሻል 6.95 ብር ብቻ ነው። የኬተሪንግ አገልግሎት እንሰጣለን። ስልክ ቁጥራችን 301-495-6302 ሲሆን አድራሻችን 8200 ፌንተን ስትሪት ሲልቨር ስፕሪንግ ሜሪላንድ ነው። ለመልካም መስተንግዶ ለጣፋጭ ምግቦች አቅርቦት ሃይላንድ ካፌና ሬስቶራንት አለሎት። ሃይላንድ ካፌና ሬስቶራንት። የህዝባዊ ስብሰባ ጥሪ። የሀገራችን የኢትዮጵያ አጠቃላይ ሁኔታና ቀጣዩን የትግል አቅጣጫዎች ለመወያየት እሁድ ነሐሴ 10 ቀን ማለትም ጁላይ 10 ቀን 2011 ዓ.ም በዋሽንግተን ዲሲ የህዝባዊ ስብሰባ ይካሄዳል። በስብሰባው ላይ ከሚካፈሉት እንግዶች መካከል ዶክተር ብርሃኑ ነጋ የግንቦት 7 ሊቀመንበር፣ ዶክተር ኑሮ ዳፌዶ የኦሮሞ ነጻነት ግንባር የሥራ አስፈጻሚ ኮሚቴ አባል፣ አቶ አሎ አያደስ መሐመድ የአፋር ሊቀመንበር እና የጥምረት ለነጻነት ለኩልነትና ለፍትህ በኢትዮጵያ ምክትል ሊቀመንበር እንዲሁም ታዋቂው ምሁር ዶክተር ጌታቸው በጋሻው ይገኙበታል። ህዝባዊ ስብሰባው የሚካሄድበትን ስፍራና ሰዓት ዝርዝር በሚቀጥለው ሳምንት እናስታውቃለን። የኢትዮጵያ የነጻነትና የዴሞክራሲ መድረክ የነጻነት ለኢትዮጵያ ራዲዮ ሳምንታዊውን የአየር ጊዜ የሚከፍለው ገንዘብ ከእናንተ አድማጮቹ በርዳታ ማሰባሰብ ከጀመርን ትንሽ ቆይተናል። ዛሬም ይህንኑ የማሰባሰብ ጥረት እንቀጥላለን። እዳችንን ለመክፈል የሚያስችለን ገቢ በተሟላ መንገድ ስላላገኘን ነው ዛሬም ይህን ለመቀጠል የወሰንነው። በተከታዮቹ ስልክ ቁጥሮች በመደወል ቃላችሁን እንድትሰጡ ስንጠይቅ ባለፈው ሳምንት እርዳታችሁን ለሰጣችሁን ከፍ ያለ ምስጋናችን እያቀረብን ነው። ስልክ ቁጥራችን 202-294-7888 202-386-3037 301-526-7436 ወደ ቀጣዩ መርሃ ግብራችን ስንሸጋገር 20ኛ ዓመቱን የሚያከብረውን ቀድሞ በመጽሔት ኋላም በድረገጽ ዜናና ትንታኔ የሚቀርብበትን ኢትዮጵያን ሪቪውን ይመለከታል። ኢትዮጵያን ሪቪው ፈጣን የዜና አቅርቦቱን ብዙዎች ይመሰክሩለታል። ለኢትዮጵያንም ለረጅም ጊዜ ህልውናውን ጠብቆ መቆየቱና በማገልገል ኢትዮጵያን ሪቪው ተጠቃሽ ይሆናል። በዚህ ዙሪያ አስመልክተን ከዝግጅቱ ክፍል እንግዳችን የሆኑትን ፕሮፌሰር አለማየሁ ገብረ ማርያም ጋር ልንወያይ ነው። በነገራችሁ ላይ ፕሮፌሰር አለማየሁ የኢትዮጵያን ሪቪው ተባባሪ አዘጋጅ አሶሲየት ኤዲተር ሲሆኑ በሙያቸው ደግሞ ካሊፎርኒያ ስቴት ዩኒቨርሲቲ ውስጥ የኮንስቲቱሽናል ሎ እና የፖለቲካል ሳይንስ መምህር ናቸው። በሁሉም የኢትዮጵያን ለአብዛኛዎቻችሁም ደግሞ ኢትዮጵያን ሪቪው እንግዳ አይሆንም። በሁሉም የኢትዮጵያን ድረገጽ ውስጥ ሀገራችንን በሚመለከት ሰፋ ያለ ትንታኔ ከሚያቀርቡት ኢትዮጵያን ምሁሮች መሃል አንደኛው በዙ በኢትዮጵያን ሪቪው ተወዳጁ አገር ወዳድ ምሁሩ ፕሮፌሰር አለማየሁ ናቸው። መስመር ላይ ያሉ ይመስለኛል። እስቲ በመጀመሪያ መስመር ላይ እንደሆኑ ለእንትን ልበልና ላረጋግጥና ወደ እሳቸው ልሂድ።
አሉኝ መስመር ላይ።
እሺ፣ ጤና ይስጥልኝ ፕሮፌሰር አለማየሁ፣ በጣም ነው የማመሰግነው። በአድማጮች ስም ምስጋና አቀርባለሁኝ። ወደዚህ ወደ እንትኑ ከመግባቴ በፊት አንድ ማስተካከያ ላቅርብ። ባለፈው ባንድ ሬዲዮ ላይ ሲነገር የተሳሳተ ቀን ተነግሮ ነበር። ቀኑ የሚደረገው ጁላይ 2 የኢትዮጵያን ሪቪው ምሽት ማለት ነው። ጁላይ 2 ሰዓቱ 3 ፒኤም ነው። አድራሻው 7750 16ኛው ስትሪት ኤቲካል ሶሳይቲ ውስጥ ነው። 7750 16ኛው ስትሪት ኤቲካል ሶሳይቲ ውስጥ ነው። ቀኑ ጁላይ 2 ሰዓቱ 3 ፒኤም ነው። ለተጨማሪ መረጃ ለምትፈልጉ በድረገጹ በኢትዮጵያን ሪቪው ድረገጽ ልታገኙ ትችላላችሁ። ወደ ፕሮፌሰር አለማየሁ ልመለስና ፕሮፌሰር አለማየሁ ይሄንን የኢትዮጵያን ሪቪው 20ኛ አመት ለማክበሩ በመጀመሪያ እርሶም የዛው አባል ስለሆኑ እንኳን ደስ ያለዎ ትላለሁኝ። ሁለተኛ ነገር ደግሞ እስቲ ኢትዮጵያን ሪቪው ባለፈው 20 አመት ምን አደረገ የሚለው ከመግባቴ በፊት ስለ ኢትዮጵያን ሪቪውና እንደው ባጭሩ ስለ ዋናው አዘጋጅ ስለ አቶ ኤልያስ ክፍሌ ከርሶ የበለጠ የሚያውቀ የለምና እስቲ እንደው ባጭሩ እንደዚሁም ደግሞ እንደሰማሁት ከነበረ ማስተማሪውም ነበሩ እስቲ እንደው ባጭሩ ቢገልጹልን አድማጮቻችን።
እሺ አመሰግናለሁ። እንግዲህ ኢትዮጵያን ሪቪው የተጀመረው የዛሬ 20 አመት ነው። ኤልያስ እኔ ማስተምርበት ዩኒቨርሲቲ ነው የተመረቀው። ያኔ በተማሪነቱ ጊዜ ይህንን ሀሳብ ጠንስሶ ለኢትዮጵያኖች አንድ ፎረም ወይንም ሀሳብ መቀያየሪያ በብዙ አይነት ረገድ በጊዜያቱም የዚህ አይነት ማጋዚንም አልነበረም። መገናኛውም በጽሁፍም ሆነ በሌላ ነገር በጣም የተወሰነ ስለነበረ ይህንን ሀሳብ ጠንስሶ እዚህ ነገሩን አስቦ እንደዚህ ለማድረግ ማሰብ መቼም የሚደነቅ ወጣት ነበረ። እኛ እንኳን ከእሱ በእድሜም ላቅ ምንለው ለረጅም ጊዜ ተቀመጥነው እዚህ ሀገር ሀሳቡን አፍልቀን በስራ ላይ ለመዋል አልቻልንም ነበር። እሱ ግን ዴዲኬትድ ሆኖ ለዚህ ስራ ቋሚ ነው ብሎ አምኖበት ነበር የጀመረው። ምናልባት አድማጮች ብዙዎቹ ሊያውቁት ይችላሉ። ኢትዮጵያን ሪቪው በጽሁፍ በማጋዚን ደረጃ በነበረበት ጊዜ የሚወጡ ጽሁፎች ብዙ ነገር የሚያካትቱ ነበሩ። በስኮላሮች የሚጽፉት ነገር ነበረ። በኒውስ በዜና ደረጃ የሚቀርቡ ነገሮች ነበሩ። በታሪካዊ የሆኑ ጽሁፎች ብዙ በስነ ጽሁፍ የሚመለከቱ ነገሮች ብቻ ማናቸውም ሰዎች መጥተው በተለይ በእውቀታቸውና በአስተሳሰባቸው ያለውን የሚያካፍሉበት ነበረ የመጀመሪያ 10 አመት። ከዛ በኋላ በየወሩ ነበር የሚወጣው እና ሰብስክሪፕሽኑም በጣም ሰፋ ያለ ነበረ፣ ተነባቢነትም ነበረው። ብዙዎችም ደግሞ ኢትዮጵያን ሪቪውን ፈለግ ተከትለው እየጀመሩም ነበሩ። በጊዜያቱ ግን እኔ እንዳየሁት ከሆነ አንዱም ሰርቫይቭ ሊያደርጉ አልቻሉም። ኢትዮጵያን ሪቪው ነው ራሱን ችሎ እስከ ዛሬ እዚህ ሊደርስ የጀመረው። ግን ሌላዎቹ ምሳሌ ነበር ለማለት ነው ይህንን ለማድረግ። ስለዚህ ወደ 10 አመት በኋላ ወደ ድረ ገጽ ሄደ። ከዛ በኋላ ብዙ አንባቢዎቻችሁ ተመልካቾችም ስለሚያውቁት እዛ ላይ ብዙ መጨመር አያስፈልግም።
እሺ አሁን እስቲ እንደው በአጭሩ ደግሞ ሌላ ወደ ሌላ ጥያቄ ልግባና በዚህ በ20 አመት ጉዞ ውስጥ እንደው ምንድን ነው እንደው አስቸጋሪ ጊዜ ነበር፣ አስቸጋሪ ሁኔታ የነበረው ያስቸግራችሁ የነበረ ነገር ምንድን ነው? 20 አመት ቀላል ጊዜ አይደለም። በዛ ጊዜ ውስጥ እንደው ችግር ብላ ያጋጠማችሁ ነገር ነበር?
እንግዲህ ችግሩ በብዙ አይነት ሊተመን ይችላል። ከአሁኑ ጀምሮ ወደኋላ ብንሄድ ያው ማንም እንደሚያውቀው ኢትዮጵያን ሪቪው ኢትዮጵያ እንዳይታይ ብሎክ የሆነ ዌብሳይት ነው። አሁን ያሉት ገዢዎችን ክሪቲካል በሆነ መንገድ ስለሚመለከት እነሱ ድረ ገጹ በህዝቡ እንዲታይና እንዲመለከት አይፈልጉም። ግን ህዝቡ በብዛት ያገኘዋል፣ በተለይ ኮምፒውተር ያላቸው ሰዎች እና ተነባቢነትም ያለው ድረ ገጽ ነው። እንደሚታወቀው ሁሉ የኢትዮጵያን ሪቪው ተወካይ ያሉ እዛ ሀሳብ የሚያቀርቡ ጽሁፍ፣ ኒውስ የሚያቀርቡ ሰዎች ታስረዋል፣ ተደብድበዋል፣ ምን ብሏል። ራሱ ኤልያስም ከአንጋሩ ኮርት ቀርቦ የሞት ወቅጣኝ ምንድን የሚባለው ላይፍ ኢምፕሪዝንም ተፈርዶበታል።
ልክ ነው።
ስለዚህ በዛ በኩል ብዙ ተጽዕኖ ሀራስመንት፣ ኢንቲሚዴሽን ምናምን ተሞክሯል። ግን አንድም ሰክሲድ አላደረገም። ሌላው ደግሞ ከመነሻ ስናየው ለምሳሌ መጀመሪያ እንደተጀመረ ሀሳብ የሚያቀርቡ ሰዎች፣ ጸሐፊዎች የመሳሰሉት ወጥተው ራሳቸውን ኤክስፕረስ ለማድረግ አንዳንድ ችግሮች ነበሩ። እነዚህን ሪክሩት አድርጎ ለማቅረብ በተለይ ደግሞ በአናሊሲስ ደረጃ ጥናትን በተመለከተ ደረጃ እነዚህን ነገሮች ለማቅረብ የነበሩት ሰዎች ብዙ ወደፊት ለመምጣት አልቻሉም ነበር። ደግሞ በፍርሃትም ያሉ ነገሮች ነበሩ። አንዳንድ ክሪቲካል ነገር ለመናገር በተለይ ምሁራኖች በእኛ በኩል ያሉት ባያሌ ያሉት ትንሽ ፍርሃት አላቸው። መንግስትን ለመንቀፍ የመሳሰሉትን ነገሮች ወደኋላ ስለሚሉ የእነሱን ሀሳብና የእነሱን ኮንትሪቢዩት ማድረግ የሚችሉትን ነገሮች በሰፊው ለማቅረብ ትንሽ አስቸጋሪ ነበር። ደግሞም በሌላ በሰፖርት በኩል ደግሞ ብና አሁን የሚደረገው ሰፖርት ጋር የተያዘ ሊሆን ይችላል። ድጋፍ በፋይናንሻል ድጋፍ በሞራል ብቻ ሳይሆን ኮሚኒቲ ምን አይነት ኢንስቲቱሽን ነው ብሎ ለመርዳትና ወጥቶ ይህንን ለመደገፍና ነሰሰሪሊ ከኤልያስ ጋር እስማማለሁ ወይም ከኤዲቶሪያል ፖይንት ኦፍ ቪው ጋር እስማማለሁ ሳይሆን ሀሳብ መቀያየሪያ ለዚህ ነው ያለ ረጅም ጊዜ የቆየ ሀሳብ መቀያየሪያ ፎረም እንደግፍ ብሎ አለመምጣቱና ሰው ይህንን ነገር በፋይናንሻል ደረጃ ረድቶት የበለጠ ካሁን ካለው የበለጠ ኒውስ ካቨሬጅም እንዲኖረው ብቻ በብዙም ዘዴ ፋይናንሻል አሲስታንስ ስለሚያስፈልገው እሱን ለማግኘት እና እርዳታ ለማግኘት ትንሽ አስቸጋሪ ነበር።
እሺ፣ እነኚህ ነበሩ አሊስ ችግር የሚባሉት እነኚህ ነበሩ። በአጠቃላይ ግን ሰክሰሱ ላይ መቼም ሁላችንም እናውቃለን። ኢትዮጵያን ሪቪው በሰፊው በጣም የሚነበብ መጽሔት ነው። ጥሩ ጥሩ ዜናዎች፣ ጥሩ ጥሩ ትንተናዎች የሚቀርቡበት ነው። አሁን ዛሬ በእሁድ የሚደረገው የሚመጣው ቅዳሜ የሚደረገው ጁላይ 2 ላይ የሚደረገው ላይ ፕሮፌሰር ካሊፎርኒያ ነው ያሉት። ግን ዝግጅቱ እንዴት ነበር ብዬ ለመጠየቅ ፈልጌ ነበር። ስለዚህ ዝግጅቱ እንዴት የሚያውቁት ነገር ካለ የሚያስረዱ ካለ
እንግዲህ ስለያው እንዳልከው ለኔ ብዙ ቦታ ለመመላለስ ያስቸግራል። ምክንያቱም ከዚህ ተነስቶ ወደ ኢስት ኮስት ለመሄድ ግን ዝግጅቱ ዋናው እንግዲህ አላማው እስካሁን ላለፉት 20 ዓመታት የተደረጉትን መታወቂያዎች ህዝቡም አይቶታል፣ በስራ ላይ የሚዋሉ ናቸው። ከዚህ በኋላ ምንድን ነው የምናደርገው? ይሄ ነገር የኤልያስ ብቻ ጉዳይ አይደለም፣ ወይንም ኤልያስን ሀሳብ የሚደግፉ ከእሱ ጋር የሚስማሙ ብቻ ሳይሆን ኢትዮጵያን ሪቪው ማለት ለኢትዮጵያ ለጠቅላላው ለኢትዮጵያኖች የተዘጋጀና ኮሚቴ የሆነ ድረ ገጽ ነው። እንዴት አድርገን ነው ይህንን ወደፊት የተሻለ ልናደርግ የምንችለው? ለምሳሌ አዳዲስ ፕሮግራሞች ማድረግ የሚፈልጋቸው ነገሮች አሉ። ለምሳሌ በፖሊሲ ሪሰርች ደረጃ ዝም ብሎ በኒውስ እና አራፊ ነገር ብቻ ሳይሆን ሞር ሎንግ ተርም የሆኑ ነገሮችን ወደፊት በስራ ላይ ለማዋል ይፈልጋል። እነዚህ ነገሮች ሁልጊዜ የገንዘብ እርዳታ ያስፈልጋቸዋል። እነሱን እንዴት አድርገን ነው ልንሰራ የሚችለው? ቤዚካሊ ኦነርሽፕ ኮሚኒቲው ኢትዮጵያ ሪቪውን እንዴት አድርገው ነው ኦነርሽፕ ሊወስድ የሚችለው እና ከአሁን ካለበት ወደሚቀጥለው ደረጃ ከዛ ደግሞ ወደሚቀጥለው ደረጃ እንዴት አድርገን ነው የምናራምደው? ይህንን በጊዜያቱ ማናቸውም መጥተው ሀሳብ መቀያየር ይችላል። ደግሞ ሀሳብ ብቻ መስጠት ሳይሆን ባለውም ደግሞ ሰው በአቅሙ እየረዳ ይህንን ነገር በሚቀርቡት ሀሳቦች ወደፊት እንዴት ነው ኢትዮጵያን ሪቪው ልናሻሽል የምንችለው? ወደፊትስ ልናራምደው የምንችለው ምንድን ነው? የጎደለ ነገር ካለ በምንድን ነው የሚሟላው? የሚደረጉ ነገር ካሉ በምንድን ነው እነዛ ነገሮች ሊሟሉ የሚችሉት የሚሉትን ነገር ህዝባዊ በሆነ መንገድ እዛ ሄዶ ተወያይቶ ወደፊት የሚገፋበትን መንገድ መንደፍ ነው ማለት ነው። ስለዚህ ወደፊት ነው የሚያው ኢትዮጵያ ሪቪው ወደፊት ምንድን ነው ልናደርገው የምንፈልገው? አዘ ኮሚኒቲ ሰፖርተሮች እዛ መጥተው ምን እንዲሆን ነው የምንፈልገው? እነዚህን የምንፈልጋቸውን ነገሮች ደግሞ በስራ ላይ በምንድን ነው የምናውረው? እና እነዚህን መልሶች ይገኛሉ ብዬ ገምታሉ።
አዎ፣ እዛ በመሄድ ይህንን መልስ ለማግኘት ይቻላል። እና እንደ መጨረሻ አድርገው ለህዝቡ ምን ሊሉ ይችላሉ? እኛ በበኩላችን ነጻነት ለኢትዮጵያ ለሀያ ዓመት ከኤልያስ ጋርም ከሁላችሁም ጋር የኢትዮጵያን ነጻነት ስንል ያው ስንጮህ የምንኖር ነን። ልፋቱ ጥረቱ ሁሉ ይገባናል። የኤልያስ ክፍሌም እናንተም በጠቅላላ ያደረጋችሁት የሚቀርቡት ትንታኔዎች፣ ዜናዎች ምናምን በጣም ለኢትዮጵያን ለነጻነቷ ለትግሉ በጣም የሚረዳ ነው እና ኢትዮጵያኖችን ሁላችሁም እዛ እንዲገኙ አደራ እንላለን። እንደው በርሶ በኩል እንደ መጨረሻ አድርገው የሚያስተላልፉት ካለ ለአድማጮቻችን?
እኔ በመደረሰው ለምንድነው አንድን ነገር ለመደገፍ በባህላችን ምን አልዋት ላይኖር ይችላል? ሁሉም ነገር መስማማት የለበትም። ኢትዮጵያ ሪቪው ላይ የሚወጣውን አስማማለው ሁሉም ነገር አለልም እኔ አለ ያሰም አስማማ ይችላል ማናቸውም ሰው ይቅርታ ላንስማማበት እንችላል። ግን ምን ደግፈው እኛን የሚደግፈንም ብቻ አይደለም ምን ደግፈው ኢንስቲትዩሽን የዚህ አይነት ነገር ስላለ ብዙ ነገር ሊፈጸም ይችላል። ለምሳሌ በኢትዮጵያም ቢሆን የፕሬስ ነጻነት ምን አይነት ጥቅምጥቅምታ እንዳለው መንግስት ያጨረብር ማጋለጥ ህዝብ ኢንፎርሜሽን ሲያጣ ኢንፎርሜሽን ማመላለስ ማገናኘት የህብረተሰቡ ላይ ያሉት መጥፎ ነገሮች በመጡበት ጊዜ እነሱን ማቅረብና ማሳየት ሰውን ማሰባሰብ ሰውን ማነጋገር ሰውን ዳያሎግ ፈጥሮ ልዩ ልዩ ነገሮች እንዲፈጠሩ ማድረግ ነው። ኢትዮጵያ ሪቪው ይሄንን ነው የሚሰራው። ምን አንድ ሰው በሚደግፍበት ጊዜ ያንን ሰው አስተያየት አይደለም የሚደግፈው ወይንም የኤዲቶሪያል ፖይንት ኦፍ ቪው አይደለም የሚደግፈው ይሄንን ኢንስቲትዩሽን የነጻነት ያለው ፕሬስን ነው የምንደግፈው ማለት ነው። ስለዚህ ይሄንን ነገር ወደፊት ኢትዮጵያም እንዲስፋፋ የምንፈልግ ከሆነ ካሁን ሙሉ ሙሉ እዚህ ላይ ማድረግ አለብን ማለት ነው። ከኛ ማይስማማውንም ሀሳብ ባንስማማበትም ሀሳቡ የሚገለጽበትን ዘዴና መድረክ መደገፍ ግዴታችን ነው ማለት ነው። ቀደም አድርጌም ጠቅሻለሁ። ለምሳሌ መለስ ዜናዊ ኮሎምቢያ የዛሬ ሰፕተምበር ላይ መቶ የምናገርበት ጊዜ ወጥቼ ምን የመናገር መብቱ የተጠበቀ ነው። መብቱ የሚጠበቀው በሰብአዊነቱ ደረጃ ነው። ስለዚህ ባንስማማ ነው የሚናገረውን ነገር የመናገር መብቱ መደገፍ አለበት። እንኳንስ በኮሎምቢያ ዩኒቨርሲቲ ቀርቶ በሌላም ቦታ ሄዶ መናገር ይችላል ነው። ስለዚህ ምን ደግፈው የሰውየውን አስተሳሰብ አይደለም ወይንም የሰውየውን ስለተስማማና ስለተስማማንበት ሳይሆን ያ መድረክ መኖሩ ነጻነቱን ያጠናክራል ማለት ነው። የሰው መብት የጋዜጠኞች መብት መጠበቁንና የነሱን ስራቸውን መደገፍ ማለት ነው። ነጻነት የሌለው እስካለ ድረስ ነጻነት በህዝብ ላይ ሊኖር አይችልም። የነጻነት ያንድ ህዝብ ነጻነት ትርጣ ማለት የነጻ ጋዜጠኞች በራዲዮም ሆነ በቴሌቪዥን መቶ እነሱ ሲኖሩ ብቻ ነው። እነሱ ናቸው መንግስትን ኦነስት አድርገው የሚያስቀምጡት። ስለዚህ በዛ አካባቢ ያላችሁ በቻላችሁት መጠን ሄዳችሁ ለመርዳት መሞከር ተገቢ ነው ብዬ ነው ማለት። ደግሞ ጥያቄም ካለ ነቀፌታም ካለ እዛው መድረኩ ላይ ሄዶ ሄዳስ በዚህ ጊዜ አድርተሃል አንደግፍም ግን በሌላው ደግሞ የምታደርገው እንደግፋለን፣ ኢትዮጵያን ሪቪው በዚህ ነገር አጥፍቷል፣ በዚህ ነገር አሻሽሏል፣ ይህንን ማስተካከላል ብሎ በዛሩ ምሽት መናገር ማናቸውም ሰው መብት አለው ሊያስረዳ ይችላል። ግን ነቀፌታ ብቻ ሳይሆን ደግሞ ሰው ባለው ችሎታ ደግሞ መርዳትም ተገቢ ነው ብዬ ነው ማለት።
በጣም 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 ነው የማመሰግነው። ይሄ አሁን በመጨረሻ ያሉትም ኤልያስ ክፍሌ ራሱም የሚያምንበት ነገር ይመስለኛል። ሄደው እዛ ሰው ተገኝቶ የሚደግፈውን ከሚቀርቡት ውስጥ ይሄኛው ጥሩ ነው ይሄኛው መጥፎ ነው ማለቱ በጣም ጥሩ ነው፣ የሚደገፍ ነው። ኤልያስ በዚህ አይቲክ ዴሞክራት ነው ያቀርባል፣ በዚህ ያምናል ብዬ አምናለሁ። ፕሮፌሰር እርሶንም በሚመለከት የሚያቀርቧቸው ጽሁፎች ከአንባቢዎቹ ውስጥ አንደኛው ነኝ። በጣም በጣም ነው የምናመሰግነው። ይቀጥሉበት፣ ይበርቱ። አድማጮቻችን አብዛኛዎቻችሁ የምታውቋቸው ይመስለኛል። ፕሮፌሰር አለማየሁ በሁሉም የኢትዮጵያ ድረገጽ ላይ ሀገራችንን በሚመለከት ሰፋ ያለ ትንታኔ ከሚያቀርቡት ኢትዮጵያውያኖች መሀል ዋነኛው ምሁር ናቸው ብል አልሳሳትም። እና ፕሮፌሰር አለማየሁ በጣም በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ጽሁፎውንም ይቀጥሉ።
እኔም አመሰግናለሁ።
እሺ፣ እግዚአብሔር ይስጥልኝ። እንግዲህ
አሜን።
በነገራችሁ ላይ እንደገና ደግሞ አለሁኝ፣ በሚቀጥለው ሳምንት ቅዳሜ ጁላይ 2 ሰዓቱ 3 PM ነው። ቦታው 7750 16ኛው መንገድ ኤቲካል ሶሳይቲ ውስጥ ነው የሚደረገው። እንዳትረሱ አደራ። ልካም ፕሮፌሰር አለማየሁ እንዳሉት አደራ፣ ሁላችሁም ሄዳችሁ ጥያቄ ካላችሁ ጥያቄውን ግን መርዳት አለባችሁ። እባካችሁ በዚህ መማር አለብን። ከጠላቶቻችን ነው መማር ያለብን። እና ለ20 ዓመት ለኢትዮጵያ የሚጮሆን አንድ መጽሔትና ድረገጽን ከልብ መርዳት አለባችሁ። እንዳሉት ላትስማሙን ባትስማሙበት ካለ ኢትስ ኦኬ፣ ግን በአብዛኛው የምንስማማበት ነው የዛ ኢትዮጵያን ሪቪው ላይ የሚቀርበውና አትርሱ። ጁላይ 2 3 PM ኤቲካል ሶሳይቲ ውስጥ እንድታደርጉ አደራ እንላለን። በሌላ በኩል ደግሞ የህዝባዊ ሰባ አንድም ደግሞ አለኝ የሀገራችን የኢትዮጵያ አጠቃላይ ሁኔታና ቀጣዩን የትግል አቅጣጫዎች ለመወያየት እሁድ ነሐሴ 10 ቀን ማለት ነው ጁላይ 10 ቀን 2011 ዓ.ም ተምረት በዋሽንግተን ዲሲ የህዝባዊ ሰባ ይካሄዳል። በስብሰባውም ላይ ከሚካፈሉት እንግዶች መካከል ዶክተር ብርሃኑ ነጋ የግንቦት ሰባት ሊቀመንበር፣ ዶክተር ኑሮ ዳፊዶ የኦሮሞ ነጻነት ግንባር የሥራ አስፈጻሚ ኮሚቴ አባል፣ አቶ አሎ አያዲስ መሐመድ የአፋር ሊቀመንበርና የጥምረት ለነጻነት ለኩልነትና ለፍትህ በኢትዮጵያ ምክትል ሊቀመንበር እንዲሁም ታዋቂው ምሁር ዶክተር ጌታቸው በጋሻ ይገኙበታል። ህዝባዊ ስብሰባ የሚካሄድበትን ስፍራና ሰዓት ዝርዝር በሚቀጥለው ሳምንት እናስተዋውቃለን። የኢትዮጵያ የነጻነትና የዴሞክራሲ መድረክ አድማጮቻችን ይሄን እንደ ብሪጅ የምጠቀምበት ሙዚቃ ሳዳምጥ የነበርኩባትን ኢትዮጵያን የሚያስታውሰኝ ከሰፈር ወጥቼ የኢትዮጵያን ሬዲዮ ሳዳምጥ በመኪና ይልል ነበር። በዛ ጊዜ መኪና እንኳን መኪና ውስጥ ቴሌፎን የለም መኪናም አልነዳም ነበር። ግን ለሁላችሁም ትዝ ይላችኋል ብዬ ነው ያንን ደጉን ጥሩን ጊዜ ለማለት ነው። አሁን ወደሚቀጥለው ደሞንም እንሸጋገር። የኢትዮጵያ ማህበረሰብ ውርስና ቅርስ ያዘጋጀውና ከአሜሪካኑ የነጻነት ዕለት በሚከበርበት ሰሞን ብዙዎቹ እረፍትም እናደርግበት ጊዜ ለማክበር የተወጠነውን ውጥን ተሳክቶ ከመጪው ሳምንት ጀምሮ ከጁላይ 1 እስከ 3 እንደሚከበር ስንገልጽ ቆይተናል። ከእንግዲህ የቀረውም የቀናት ዕድሜ በመሆኑ የዝግጅቱን ሁኔታ በተመለከተ ከአዘጋጆቹ መሃል አቶ የሽጠላሪያና አቶ ነጋሽን ሁለቱም ደግሞ ከባልቲሞር ናቸው። እንደምታውቁት ባለፉት ጊዜ ከተለያዩ ስቴቶች ነበር የምናቀርበው። ሰፋ ያለ ውይይት ለማድረግ በመስመር ላይ ይገኛሉ። እነሆ ወደ ውይይቱ። እስቲ በመጀመሪያ መስመር ላይ ካሉ አቶ የሽጥላና አቶ ነጋሽን ልመልከት። ጤና ይስጥልኝ።
ጤና ይስጥልኝ አቶ አለም።
አቶ የሽጥላ አቶ ነጋሽ።
አቶ ነጋሽ ትንሽ ቢዘገዩብን መሰለህ። እንግዲህ ያሰብኩት እሳቸው ቢገኙልኝ ደስ ይለኛል፣ ምክንያቱም ስለ ፕሮግራሙ አጠናቀው የሚያውቁ ናቸው።
እሺ፣
እሳቸው ካልሆኑ ግን እኔ እንደማንም እየተፍጨረጨርኩ አንዳንድ ጥያቄዎችን ልመልስ እሞክራለሁ።
እሺ፣ አቶ የሽጠላ በመጀመሪያ እርስዎ ጥሪያችንን አክብረው እዚህ በመገኘቶ በአድማጮች ስም ከፍ ያለ ምስጋና አቀርባለሁኝ። እስቲ በመጀመሪያ እንደው ባጭሩ ዝግጅቱ እንዴት ነው? እንግዲህ የቀራችሁ አሁን ምንድን ነው? በሚቀጥለው ሳምንት አርብ ማታ ማለት ነው እና 4 ቀን 5 ቀን ነው የቀረው። እንዴት ነው ዝግጅቱ? በደንብ ተካቷል ወይ? ተዘጋጅታችኋል ወይ? በደንብ እየሄደ ነው ወይ? እስቲ እንደው ባጭሩ ለአድማጮቻችን ቢነግሩልን።
አቶ አለም እንደምታውቀው መቼም ማህበሩ አዲስ ነው እና በዚህ በ5-6 ወር ውስጥ በእኔ ግምት ከፍ ያለ ፕሮግራም አዘጋጅተናል እና ምንም ኮስቲን አላረግም ሰክሲድ እንደሚያደርግ።
ኦኬ።
እንደጠቀስከውም ጁላይ 1 ፍራይዴ ማታ ነው የሚጀምረው፣ አርብ ማታ ነው የሚጀምረው። ይኸውም 4-5 አይነት ፕሮግራሞች ተዘጋጅተዋል። የመጀመሪያው የአርት ሾው ዲስፕሌይ ይደረጋል። አንዳንድ የኢትዮጵያን ቤተክርስቲያን የሚያቀርቡት አርት ክራፍት ምናምን ሁሉ ዲስፕሌይ ይደረጋል። በሁለተኛ ክፍል አንዳንድ ደራሲዎችን ጽፈን መጽሐፍ ስለ ጻፉት መጽሐፍ ትንሽ ውይይት ያደርጋሉ። ቡክ ሳይኒንግ ኦፖርቹኒቲ ይኖራል። ሶስተኛ ደረጃ ደግሞ እንደዚሁ አንዳንድ ግጥሞች፣ ባህላችን ነክ የሆኑ ግጥሞች እንዲቀርቡ እንግዳዎችን ጋብዘናል። ይህንም ተመልሼ እነማን እንደሆኑ ጠቅሳለሁኝ። እንዲሁም ደግሞ ከካናዳና ከኢትዮጵያ ይህንኑ የእኛን በዓል ላይ ለመድረስ እነሱ ራሳቸው ባይችሉ ባካችሁ ይህንን በእኛ ስም አንቡልን ብለው የጻፉት ግጥሞችም እናቀርባለን። ወደ መጀመሪያው ልመለስና የአርት ሾውን የሚያሳዩን አቶ መክብብ ገብረ ጻዲቅ እና የታወቁ ሰው ናቸው እና ባለቤታቸው ወይዘሮ መሰረት ናቸው። በተጨማሪም ሌሎች 1-2 አርቲስቶች እንደዚሁም እንሳተፋለን ብለውናል። ግጥሙን በተመለከተ ታዋቂው አቶ መኮንን አበበ ከዚህ ከባልትሞር፣ አቶ ብርሃኑ እንግዳ ወርቅ ከቨርጂኒያ፣ አቶ ንጉሴ አሸናፊ ናቸው። እንዲሁም ደግሞ ሌሎችም አሉ በዚህም ላይ ሊስተታፉ የጠየቁን። ያሰብ ነው እኛ ይሄን አርት ጋለሪ በሚደረግበት ቦታ ላይ አድራሻውን ሰጣን ሆይ ሎቢ ውስጥ ነው እነዚህም ፕሮግራሞች የምናካሄደው። ህዝቡ ጋለሪውን እየጎበኘ ከጨረሰ በኋላ ወደዛ ወደ ሎቢ መጥቶ ሆፕፉሊ ትንሽ ሪፍሬሽመንት ምናምን እያደረግን እንደዚህ ውይይቶች ለማካሄድ ነው የምንፈልገው። ስለ ድርጅቱም ማስታወቂያ ፕሬዚደንቱ አቶ ሸክ ፈይሳ አነስ ያለ ንግግር ያደረጉልናል። ይህንን ለማድረግ እንግዲህ ወደኋላ ልመለስና የደራሲዎቹ ስለ መጽሐፋቸው በዛ ምሽት ይናገሩ እንጂ በማግስቱ ባገወይ እነዚህ ደራሲዎች ብዬ ያልኳቸው አቶ ዶክተር ዳንኤል ክንዴ፣ ታዋቂው አቶ ፍቅሩ ኪዳኔ እነዚህ ናቸው። ሁለቱም ስለ ጻፉት መጽሐፍ ትንሽ ንግግር ካረጉ በኋላ በሚቀጥለው ቀን ደግሞ ራሱን የቻለ ውይይት ያካሄዳሉ። አቶ ፍቅሩ ኪዳኔ የስፖርት በኢትዮጵያ ከአጼ ምኒልክ እስከ አሁን ጊዜ ድረስ በሚል እንትን ውይይት ያካሄዱልናል። ከዛ በተጨማሪ የኢትዮጵያን ኮሚኒቲ ሴንተር መሪዎችን በዩናይትድ ስቴትስ እና በካናዳ ያሉ ጋብዘናል። እነሱም እንዲሁ ውይይት አንድ አይነት ወርክሾፕ ያካሄዳሉ። ይህን የምናደርግበት ምንድን ነው? የእኛ ድርጅት ከእነሱ ጋር ህብረት ይፈጥራል። ወደፊትም በዩናይትድ ስቴትስም ሆነ በካናዳ ቻፕተር እየከፈትን አንዳንድ ፕሮግራማችን ለማስተዋወቂያ እነሱ ይደግፉናል የሚል ግምት ስላለን ነው።
መልካም መልካም።
ከዛ የቅዳሜው ጠዋት እንዳልኩ ዶክተር ክንዴና አቶ ፍቅሩ ንግግራቸውን ካረጉ በኋላ የኢትዮጵያን ኮሚኒቲ ድርጅት ወርክሾፕ ከተካሄደ በኋላ ወደ ሜዳው እንገባለን ማለት ነው። This is where ትልቁ ኤክሳይትመንት የሚጀምረው።
አሃ ኦኬ።
ከዚህ በፊትም ባልተው ፕሮግራም ተነግሮ ይሆናል። የኪድስ ቪሌጅ ወይም የህፃናት አምባ የሚባል ፕሮግራም አለ። እነዚህ ብዙ ህፃናቶችን ሊያሳትፍ የሚችል ነው። ጌምስ፣ አንዳንድ ጨዋታዎች ያካሄዳሉ፣ ሙዚቃም ምናምን ይሄን የመሳሰሉት፣ ይሄ የፊት ከለሪንግ ምናምን ይሄን የመሰለው ነገር ያካሄዳሉ። በተጨማሪ የኢትዮጵያን ኮፊ ፌስቲቫል አለ። ከዛም ቀጥሎ አት ሴም ታይም የእግር ኳስ ጨዋታው አንድ 8 ሚሊዮን ቲሞች አሉ። የነሱም ግጥሚያ ያካሄዳል። ከዚህ በላይ ደግሞ የኢትዮጵያን ባህል የሚደግፉ የሀገር ትራዲሽናል ሙዚቃዎችና ደግሞ ከረንት የሆኑ ጊዜያዊ የሆኑ የኢትዮጵያን ሙዚቃዎች ይካሄዳሉ። ዳንስም ይቀልጣል ብለን እንገምታለን። እሁድ በመጀመሪያ ዌይ ሆፒንግ የስፖ የእግር ኳስ መጣሪያው ከተደረገ በኋላ ወደ ማታ ላይ የአዋርድ ሴሪሞኒ ይጀምራል። እንግዲህ እንደምታውቁት ትልቋ ጌስታችን ብርቱካን መደክሳ ስለሆነች እሷም እዛ ትገኝና እሷንም ኦነር እናደርጋለን። በተጨማሪም በልዩ ልዩ ቦታ የሚገኙ አንዳንድ ዲግኒተሪስ የጋበዝናቸው ስላሉ እነሱንም እንደዚህ ሪኮግናይዝ እናደርጋለን ማለት ነው። ለማጠቃለያ ያክል ይህን በተመለከተ የሚቀርቡ ጥያቄዎች አሉ። የትኬት ዋጋ እንዴት ነው? አቅም ይፈቅዳል ወይ ምናምን ምናምን የሚሉት።
አይ ብዙዎቹ ይቅርታ፣ ብዙዎቹ ፕሮግራሞችስ ብዙዎቹ ይካተታሉ። ሩጫ አለ፣ ብዙ ነገሮች አሉ።
ሩጫ አለ፣ የገመት ጉድቻ አለ፣ ይሄን የመሰሉ። በተለይም የእግር ኳስ ጨዋታው እኛ ትልቅ ፕሮፌሽናል እንትን አይደለም እናካሄደው። ህጻናቶችም የእግር ኳስ ይጫወታሉ።
ሙዚቃም አለ።
ከተማ የመጡትም የፍሬንድሊ ጌም ነው እኛ የምናካሄደው።
ሙዚቃ አለ፣ የባህል ሙዚቃ አለ። ሙዚቃም አለ አይደል?
አዎ
ሙዚቃም
አለ፣ ፓሬድ አለ። ህጻናቶቹ ሜዳውን እንትን ስፖርተኞቹና ህጻናቶቹ ሜዳውን የዞሩ የኢትዮጵያ ባንዲራ እያውለበለቡ የሚሄዱበትም ይሄን የመሰሉ ብዙ እንትን ፌስቲቫል ነክ የሆኑ ብዙ ፕሮግራሞች አዘጋጅተናል እና ዝርዝሩን እዚህ ለማቅረብ በእውነቱ ጊዜም አይበቃ።
አዎ ግን ሰዓቶች አልተቀሱም አቶ ይሽጥላ። ብዙ ግን ሰዓቱ የአርቡና የቅዳሜ ይሁን
ከ5:30 ነው የምንጀምረው ለኔ ያለው።
አዎ
5:30 ማለት እንደ ተናገርኩት የሚደረገው ጋለሪ ውስጥ ነው።
አዎ
እዛው ዩኒቨርሲቲ ውስጥ።
አዎ የማታ
ኤንድ ሪቻርድ ሳጋኖሎ የሚባል ጋለሪ አለ 1221 36th street ላይ።
አዎ
እዛው ዩኒቨርሲቲ ውስጥ።
አሃ
ከዛ በተለይም ይሄ ውይይቱ ምናምኑ ደግሞ የዛው ጋለሪ ዋልስ ሎቢ የሚባል አለ WALSH ጋለሪ ሎቢ አለ። እዛው ስለሆነ እነዚህ ፕሮግራሞች እናካሄደው የቅዳሜ ጠዋት ውይይት የሚካሄደው እዛው ዩኒቨርሲቲ ውስጥ ሁለት አነስታነስ ያሉ ክፍሎች ስላገኘን እነዛ ውስጥ ነው ውይይቱ እናካሄደው። ሜዳ የምንገባው ያሰብ ነው ኢቨን ዶ የእግር ኳስ ጨዋታዎቹ ቀደም ብለው ከ8 ኦክሎክ ጀምረው የሚካሄዱ ቢሆንም ትልቁ ፌስቲቫል ይጀምራል ብለን የምንገምተው ባይ 1 ፒኤም እና እስከ ማታ እስከ 10 ድረስ እንገኛለን ማለት ነው። እንዲሁም እሁድም
በ1 ኦክሎክ ነው የሚጀምረው።
አዎ እንግዲህ እንትን የፕሮግራሞቹ ስፋት ስላላቸው እንትን ሌት ቢሆን በእንትን በ2 ኦክሎክ ማነው በ1 ኦክሎክ ይጀምራል። አለዛ ግን እነዚህን ፓብሊክ የምናወጣቸው በ12 በምናምን ሊጀምሩ ይችላሉ።
አዎ ቀደም ብሎ ሰው የሙሉ ቀን እንትን ከሰቀው እንደሱ ማለት ይሻላል። ሙሉ ቀን እዛ ሰው ሊመጣ ይችላል። እስከ ማታው እስከ 10 ኦክሎክ ነው ያሉት።
አዎ
እስከ 10 ኦክሎክ መግቢያ ያላችሁት በስንት ነው ለቅዳሜና ለእሁድ?
የቅዳሜው 10 ብር ነው ያለው።
ኦኬ
እንግዲህ በዚህ በተጨማሪ ማስተዋወቅ ያለብን ምንድነው ህፃናቶች 13 እስከ ከ13 በታች የሆኑትን በነፃ ነው የምናስገባው። 13 and under በነፃ ነው የሚገቡት።
ኦኬ
ስለዚህ አንድ ፋሚሊ ልጆቹን ይዞ መጣ እነዚህ ህፃናቶች ያሏቸው ሰው እነሱ በነፃ ነው የምናስገባው ማለት ነው። እንዲሁም እንትን እሁድ ግን ፌስቲቫሉ ደግሞ በጣም ከፍ ያለ ስለሆነ የእሱን 15 ብር ብለናል።
ኦኬ እሺ እሺ። እና በአጠቃላይ እንግዲህ ድግሱ የሚጀምርልን አርብ ማታ ነው። ከአርብ እስከ እሁድ ማታ ድረስ ሁላችሁም ቀጠሯችሁን በጆርጅ ታውን እንድታደርጉ ነው ጥሪ የሚያደርጉላችሁ። ብዙ እንቅስቃሴዎች አሉ፣ ብዙ ጨዋታዎች አሉ። አቶ ይሽጥላ እንደ መጨረሻ አንድ ነገር የሚናገሩት ካለ ያድርጉልኝ፣ ምክንያቱም ቴክኒሻኑም እየጨቀጨቀኝ ነው፣ ሰዓታችን እየሄደ ነው።
እሺ
የሚሉት ካለ ወደ መጨረሻ ላይ
ለምንፈልገው የህዝቡ መገኘት ከውጭ ከየላላ ከየቀሩት ስቴቶች እንደሚመጣው ያክል ከዚህም አካባቢ ይሄን ፕሮግራም ለመደገፍ መገኘታችን በጣም አስፈላጊ ነው። ምክንያቱም ፕሮግራሙ የኛ ብቻ ሳይሆን የሁላችንም ስለሆነ ተገኝታችሁ እንደምትን እንድታበረታቱን አደራ እንላለን።
ኦኬ በጣም ነው ማመሰግነው አቶ ይሽጥላ። እንግዲህ መልካም እንመኝላችኋለን። ሁሉ ነገር ተሳክቶ የመጀመሪያችሁ ነው፣ በሚቀጥለው አመት ትልቅ እንት እንደሚሆን አቃለሁ። አድማጮቻችንም ባካችሁ እርዳታችሁን በ202 294788 202 386 3037 301 526 7436 ላኩልን። በጣም ነው እናመሰግነው አቶ ይሽጥላንም ፕሮፌሰር አለማየሁንም በጣም አመሰግናለሁ። አድማጮቻችንም እግዚአብሔር ይስጥልን፣ በሚቀጥለው ሳምንት እንገናኛለን።
ጤና ይስጥልኝ።
ቀደም ሲል የሰማችሁትን ነጻነት ለኢትዮጵያ የሬዲዮ ፕሮግራም ያቀረበላችሁ ነጻነት ለኢትዮጵያ ነበር።
Radio station WUST AM 1120 has weekend and weekday program time available at reasonable rates. Interested persons should contact the radio station at 703-532-0400 during business hours to find out more about this worthwhile opportunity. Again, the telephone number is 703-532-0400 during business hours. 703-532-0400.
Now you can hear this radio show and all the WUST radio programs on your cell phone. Make a note of this number in your cell phone contacts so you can listen whenever you want without commercial interruption. Call 712-432-6620 to listen. That's 712-432-6620.
This is the Multicultural Radio Authority, New World Radio, WUST, Washington.
Si este anuncio de radio fuera la vida de Vanessa Rodríguez.
Katlo mitsamutin ye Salam Radio srichit yemiaqirbillachu Salam Radio no.
ይህ ከዋሽንግተን ዲሲ የሚተላለፈው የሰላም ሬዲዮ